gudan beysa ida adeyni fiid nima ilaanta af somaliga viyo wehintaan birrito marka la hawada kukul midoono waxan dama antini de leen hai sida siyo Gambino B.O.A.
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ
ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የአርብ ምሽት ህዳር 18 2013 ዓመተ ምህረት የጋፒና ቪኦኤ መስተናዶ ጀምሯል ለምሽቱ ከያዝናቸው ውስጥ ተከታዮቹን እናስተዋውቃችሁ የህክምና ስነ ምግባር መርሆችን በመከተል ለወገናቸው ድጋፍ ሲያደርጉ መቆየታቸውን ካማራ ክልል ወደ ግንባር አቅንተው የነበሩ የህክምና ባለሙያዎች ገለጹ።
የጤና ባለሙያ ስለቶኝ ይሄ ጣላቴ ነው ይሄ ወዳጄ ነው ይሄ የዚህ ዘር ነው ይሄ ደግሞ የዚህኛው ዘር ነው ብለሽ የምትከፊው አይደለም።
በምሽቱ ዘገባ ይኖረናል። በትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን በመግባት ላይ ያለው የስደተኛ ቁጥር ከ43000 በላይ ማለፉን ተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ በኩል ከኢትዮጵያ በተለያዩ ጊዜያት ተሰርቀው የሄዱ ቅርሶችን የሚያስመልስ 19 ታዋቂና ተጽዕኖ ፈጣሪ ግለሰቦች ያሉበት ኮሚቴ ተቋቋመ።
በአገራት ደረጃ እንደለከት ብዛት ያላቸው ቅርሶች በእንግሊዝ ሀገር ይገኛሉ። በተለይ ከንግድና ጦርነት ጋር ተያይዞ በዛን ጊዜ የተወሰዱ በርካታ ቅርሶች እንግሊዝ ሀገር ለንደን ከተማም በሌሎችም ቦታዎች እንዳሉ ወይም በተጨባጭ የምናውቀው ነው።
የሰማችኋቸው በባህልና ቱሪዝም ሚኒስቴር የሚኒስተር አማካሪ የሆኑትን አቶ ወርቅነህ አክሊሉን ነው የምሽቱ እንግዳችን ናቸው። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድትቆዩ የምንጋብዛችሁ ስመኝሽ የቆየ በዜናዎቹ ኤልያስ አስማረ በቅንብሩ እንዲሁም እኔ ኤደን ገረመው በመስተንግዶ ነን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን።
አመሰግናለሁ ኤደን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት ሊቀመንበር ሲሪል ራማፎሳ የላኳቸውን ልዩ መልእክተኞች የላይቤሪያ የቀድሞ ፕሬዝዳንት ኤለፍ ጆንሰን ሸርሊፍ፣ የሞዛምቢክ የቀድሞ ፕሬዝዳንት ሐኪም ቺሳኖና የደቡብ አፍሪካ የቀድሞ ፕሬዝዳንት ሃላማ ሞትላንቴ ዛሬ በጽፈት ቤታቸው ተቀብለዋል። በትግራይ ክልል እየተካሄደ ባለው ህግ የማስከበር ዘመቻ ዙሪያም በስፋት መነጋገራቸውን የጠቅላይ ሚኒስትሩ ጽፈት ቤት አስታውቋል። ጠቅላይ ሚኒስትሩ መንግስታቸው የህወሓትን ትንኮሳና የማበጣበጥ አጀንዳ ከሁለት አመታት በላይ በትግስት ማሳለፉን ገልጸዋል። በሰላም ችግሮችን ለመፍታት የተካሄዱባቸውን በርካታ መንገዶች በዝርዝር ካስረዱ በኋላ በኢትዮጵያ የመከላከያ ሰራዊት የሰሜን እዝ ላይ የደረሰውን ጥቃት ግን የሀገር ክህደት መሆኑንና መንግስት ህገ መንግስቱን የማስከበር ግዴታ ውስጥ እንደገባ ተናግረዋል። ይህና ለማድረግ የሀገሪቱን ህልውና አደጋ ላይ ይጥላልም ሲሉ አስረድተዋል። ዘገባውን ከአዲስ አበባ ያደረሰን መለስካቸው አምሃ ነው። በትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን በመግባት ላይ ላለውና ቁጥሩ እየጨመረ ለመጣው ስደተኛ የሚደረገውን እርዳታ ለመመልከት የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዲ ካርቱም ገብተዋል። እስካሁን ቁጥሩ ከ43000 በላይ የሚሆን ተፈናቃይ በያዝነው አመት ድንበር አቋርጦ ምስራቃዊ ሱዳን መግባቱን ተዘግቧል። የመንግስታቱ ድርጅት የስደተኞች ጉዳይ ኃላፊ ቁጥራቸው እየጨመረ የመጣውን ተፈናቃዮች የሚያስፈልጋቸውን እርዳታ ማቅረብና መንግስቱን ለማገዝ በሚያስችል ብቃት ድርጅታቸው መንቀሳቀስ የሚችልበት ሁኔታ ካርቱም ላይ ከሀገሪቱ ባለስልጣናት ጋር ተገናኝተው በመነጋገር ላይ ናቸው። በተያያዥ ዜና የስደተኞች ኮሚሽነሩ እስካሁን 10000 ያህል ተፈናቃዮችን ከሱዳን ድንበር በማንሳት ወደ ሌሎች አካባቢዎች ማስፈሩን የተናገሩት የኮሚሽነሩ ቃል አቀባይ ባበር ባሎች ተጨማሪ ስደተኞችን ማስተናገድ የሚችሉ ሌሎች ካምፖች በመስራት ላይ መሆናቸውን አመልክተዋል። ይሁንና አንዳንድ ስደተኞች ከተነጠሏቸው ቤተሰቦች አባላት ጋር ለመገናኘት ሲሉ በድንበሩ አካባቢ መቆየት የሚመርጡ መሆናቸውን ተናግረዋል። አንድ የዩናይትድ ስቴትስ የማከላይ ስለላ ድርጅት ወይም CIA መኮንን በቅርቡ ሶማሊያ ውስጥ በአንድ የውጊያ ተልእኮ ላይ መገደሉን የዩናይትድ ስቴትስ መገናኛ ብዙሃን ዘገቡ። አሜሪካዊ መኮንን በምን ሁኔታ እንደተገደለ ግን ዝርዝሩን አላወሱም። አንጋፋው መኮንን የCIA የልዩ እንቅስቃሴ ማከል የተባለ አንዳንድ አደገኛ የሆኑ ተልእኮችን የሚያከናውን ክፍል ባልደረባ እንደነበረ ኒውዮርክ ታይምስ ዘግቧል። CNN እንደዘገበው ደግሞ መኮንኑ ባለፈው ሳምንት ነው ቆስሎ ህይወቱ ያለፈው። የመኮንኑን መገደል አስመልክቶ CIA እስካሁን የሰጠው መግለጫ የለም። በዚምባብዌ ውስጥ በዋና ከተማዋ ሐራሪ አቅራቢያ የሚገኝ ያረጀ የወርቅ ማዕድን ማውጫ ጉድጓድ የተደረመሰባቸውን ቢያንስ 30 የሚሆኑ ሰራተኞች ለማውጣት የእርዳታ ሰራተኞች እየተራሯጡ ናቸው። የሰራተኞቹ ቤተሰቦች በጸሎትና በስጋት እየተጠባበቁ ሲሆን የማዕድን ሰራተኞች ማህበር ተጠሪ እንዳሉት እስካሁን 6 ሰራተኞችን በህይወት ለማውጣት ተችሏል። አደጋው የደረሰው ከሐራሪ ወጣ ብላ የምትገኝ ቢንዲቱ የምትባል ከተማ ላይ መሆኑም ተገልጿል። ዚምባብዌ ከውጭ ምንዛሪዋ 6% የሚሆነውን የምታገኘው ከወርቅ ማዕድኗ መሆኑ ይታወቃል። የማዕድን አውጪዎች ወርቃቸውን ለመንግስት በርካሽ ላለመሸጥ ሲሉ ህጋዊ ፈቃድ ሳይያወጡ ቁፋሮ ላይ እንደሚሰማሩ ዜናው ጨምሮ አመልክቷል። የብሪታንያው የመድኃኒት ኩባንያ አስትራዜንካ የኮሮና ቫይረስ ሙከራ ክትባቱ ማምረት ሂደት ላይ የተፈጠረውን ስህተት በተመለከተ ከመንግስት ተቆጣጣሪዎች ጋር ተባብሮ ምርመራ ሊያካሄድ መሆኑ ተሰማ። የመድኃኒት ኩባንያውና ኦክስፎርድ ዩኒቨርሲቲ ክትባቱ ሙሉን ምጥን ብልቃጥ ለሰው ሲሰጥ ከሚያሳየው ውጤት ይልቅ ቀነስ ተደርጎ ሲሰጥ የተሻለ ውጤት እንደሚያመጣ ማመናቸው የአስትራዜንካ ቃል አቀባይ ገልጿል። የኩባንያው ዋና ስራ አስፈጻሚም በክትባቱ ላይ ተጨማሪ ዓለም አቀፍ ሙከራ ማድረግ ማስፈለጉ እንደማይቀር ጠቁሟል። አስትራዜንካ በዚሁ የአውሮፓ 2020 ዓመተ ምህረት ውስጥ 4 ሚሊዮን ብልቃጥ ክትባቶችን ሊያቀርብ ማቀዱ ሲታወቅ ከዚህ በፊት የተወሰነ ሊያከፋፍል እየተዘጋጀ ባለበት ወቅት ነው ይህ የአመራረት እክል የተከሰተው። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስመኝሽ የቆየን አመሰግናለሁ። የጋቢና ቤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ዕለቱ ቀዳሚ ርዕስ እንለፍ። የህክምና ስነ ምግባር መርሆችን በመከተል ለወገናቸው ድጋፍ ሲያደርጉ መቆየታቸውን ከአማራ ክልል ወደ ግንባር አቅንተው የነበሩ የህክምና ባለሙያዎች አስታወቁ። አስቴር ምስጋናው ዝርዝሩን ይዛለች።
ህግ በማስከበር ላይ ለሚገኘው መከላከያ ሰራዊትና ለአማራ ልዩ ኃይል የህክምና አገልግሎት ሲሰጡ የቆዩና በመጀመሪያው ዙር ወደ ስፍራው ያቀኑ 11 የጤና ባለሙያዎች ናቸው። ባለሙያዎቹ በሶስት ሳምንት ቆይታቸው ከአብርሃ ጅራ እስከ ሁመራ ድረስ በየአካባቢው የተንቀሳቀሱ ቁስለኞችን በብቃት ሲታደጉ እንደነበር ገልጸዋል። ተልኳቸውን ጨርሰው ከመጡ የጤና ባለሙያዎች መካከል አንዷ ከባህር ዳር ፈለገ ህይወት ሪፈራል ሆስፒታል የሄደችው ሲስተር ብላይነሽ ባዩ በቆይታቸው የሙያው ስነ ምግባር የሚጠይቀውን ስብዕና ተላብሰው ከየትኛውም ወገን የመጣውን ታካሚ በእኩል ሲያገለግሉ መቆይታቸውን ትናገራለች።
አብራ ጅራ ሆስፒታል በቋሚነት ብንላክም ግን እኛ እስከ ሁመራ ድረስ እየተወረወርን ስራዎችን ስንሰራ ቆይተን መጣን። የጤና ባለሙያ ስትሆኝ ይሄ ጠላቴ ነው፣ ይሄ ወዳጄ ነው፣ ይሄ የዚህ ዘር ነው፣ ይሄ ደግሞ የዚህኛው ዘር ነው ብለሽ የምትከፊው አይደለም። እና እኛ እዛ ቦታ ላይ ስንሄድ ሰው ለይተን ብሄር ለይተን ልናክም ወይም ደግሞ ልናገለግል አይደለም ይሄር ነው። እና በትክክል የተረዳውበት ሙያችን ምን ያክል ረቂቅ እንደሆነ የተረዳውበት አጋጣሚ ነበር። አሁን ያለው ነገር ያሳዝናል። ነገር ግን ሲስተሙ ተስተካክሎ ወንጀለኞች ለፍርድ ቀርበው ንጹሃን በሰላም የሚኖሩባት ሀገር ትሆናለች ብዬ አስባለሁ ኢትዮጵያ።
ከዚሁ ሆስፒታል የሄደችው ሰላማዊት አበባው ደግሞ በግንባር በቆየችባቸው ጊዜያት በተለይ ከማይካድራው ግድያ ጋር የተያያዘውን ስራ በዘግናኝነቱ እንደምታስታውሰው ትናገራለች።
በዚህ ቦታ በመሳተፌ ደስተኛ ነኝ። ማይካድራ ላይ ያየነው ነገር በጣም አስቸጋሪ ነበረ።
በጣም አሰቃቂ ማለት አስቸጋሪ ሁኔታ ነበር። በህይወቴ እንደዚህ አይነት ነገር አሳልፌ ማላቀም ያው ከዛ ያመጡልናል አምቡላንሶች። ከዛ በኋላ አብድራፊ ነበር ከሜሲፎች ቦታ ላይ አገልግሎቱን ስንሰጥ የነበረው። ያው እኛ በመሄዳችን ብዙ ሰዎችም ከመሞት ድነዋል ብያስባለሁ። ምክንያቱም በጣም በህብረት ነበር የምንሰራው። ብዙ የተጎዱ ሰዎች ነበሩ፣ ከአቅም በላይም ነበረ። ያው አስቸጋሪ ሁኔታ አሳልፈናል። ጠዋት ምግብ ሳንበላ ነበር ይሄድ ነው። ከዛ በኋላ ሙሉ ቀን ስንሰራው ለማታ ነው የተመለስነው። ያው የተጎዱት ሰዎች ብዙዎቹ በጣም አሰቃቂ ነበር። አንገታቸው ላይ ተመተዋል፣ እግራቸው ተሰብሯል። እናት ልጇን አጣ፣ እሷም ተመትታ መጣለች። ያው ህክምና ነጭ የምንለብሰው ከምንም ነገር ንጹህ ነው የሚለውን ነገር ኤክስፕሌን ለማድረግ ነው። እና የመጣውን በእኩል አይን ነው በእኩል ነገር ነው ስናገለግል የነበረው። ምንም አይነት መድሎም ሆነ መለየው የለውም። ምክንያቱም ሙያተኛ ነን። የጤና ሙያተኛ ደግሞ ምንም ያዳለው ነገር የለም። አገልግሎቱን ለሁሉም በእኩል ነው የምንሰጠው የነበረው።
የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ሀገራዊ ተልኳቸውን በብቃት ለተወጡና እየተወጡ ላሉ የጤና ባለሙያዎች ምስጋና አቅርበዋል።
እናንተ ብዙ አቅማችሁ አድናችኋል። ለወገናችሁ አለኝታነታችሁን አሳይታችኋል። ለቃላችሁ ታምናችኋል። እናም ታሪክ ሁሌም ሲያስታውሳችሁ ይኖራል። ሌሎች የድንገተኛ ሕክምና ምላሽ ሰጪ ቡድኖችን በተለያዩ ሆስፒታሎችና ጤና ጣቢያዎች በምዕራብና በምስራቅ አማራ በኩል አሰማርተናል። በእቅድና በቅንጅት ስለሰራን በድንገተኛ ሕክምና ስራችን በጥሩ ሁኔታ እያከናወን እንገኛለን። ሌሎች የጤና ስራዎቻችንም አልተጎዱም።
የአማራ ክልል ጤና ቢሮ በህግ ማስከበር ዘመቻው የሚያገለግሉና አሁን የተመለሱትን የሚተኩ ሁለተኛ ዙር ባለሙያዎችን መላኩን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሰሜን ኢትዮጵያ እየተካሄደ ያለው የህግ ማስከበርና የህልውና ዘመቻ ግቡን እስኪመታ የበኩላቸውን ድጋፍ እንደሚያደርጉ የትግራይ ተወላጆች የሆኑ የአዲስ አበባ ነዋሪዎች ተናግረዋል። የአዲስ አበባ ከተማ ብልጽግና ፓርቲ ጽህፈት ቤት በአዲስ አበባ ከተማ ከሚኖሩ የትግራይ ተወላጆች ጋር
የአዲስ አበባ ከተማ ብልጽግና ፓርቲ ጽህፈት ቤት በከተማዋ ነዋሪ ከሆኑት የትግራይ ተወላጆች ጋር በሰሜኑ የአገሪቱ ክፍል እየተካሄደ ባለው የህግ ማስከበር ሂደት ላይ ተወያይቷል። በውይይቱ የተሳተፉ ነዋሪዎችም ህግ የማስከበሩ ሂደት ላይ ሀሳባቸውን ሰንዝረዋል። አቶ አክሊሉ ገብረስላሴ ከቅርቆስ ክፍለ ከተማ የተሳተፉ ሲሆን መንግስት የሀገር ደጀን የሆነ መከላከያ ተነክቶ ይቅርና አንድ ግለሰብ ብነካ ህግ የማስከበር ግዴታ አለበት ስሉ ሀሳባቸውን ገልጿል።
እነዚህ ሰዎች የመሰረቱት ፓርቲ ነው ህወሀት ማለት። ማስረከብ ያልፈለጉት አሁን አገሪቷ የደረሰችበት ደረጃ ከዚህም በላይ ሊያደርሷት ስለሚፈልጉ እንጂ የኢትዮጵያ መንግስት እያደረገ ያለው ህግን የማስከበር እርምጃ እንኳን የሀገር ሁሉ አባት እንኳን የሀገር ሁሉ ምልክት የሆነው መከላከያ ተነክቶ አይደለም፣ አንድም ሰው አንድም ዜጋ ቢነካ እንኳን ህግ የማስከበር ጉዳይ ለመንግስት የምንደራደርበት መንግስትን አይ ይሄን አድርግ ይሄን አታድርግ የምንልበት አይደለም። ሰው ህግ መከበሩ ተገቢ ነው።
ወይዘሮ ፍረወይኒ ኃይሌ ከቦሌ ክፍለ ከተማ ነው የመጡት።
የትግራይ ህዝብ ከስግብግብ ጁንታ ጋር አትደምሩት እያለ ነው። ምክንያቱም ሞጆሌ እግር ላይ ሲገባ ሰንሰፉ ካልወጣ ምንም ሰላም ነው። የህወሀት መሪ ማለት ተነቅሎ ባሉበት ተይዞ ለህግ እንዲቀርቡ ነው የሚያስፈልገው እንጂ የትግራይ ህዝብ በአስር ሰው መቃጠል የለበትም። እኔ በጣም ነው የማዝነው። የትግራይ ህዝብ እኮ ቆሎ አሯት ትግል ላይ መስዋዕት የሰጠች እና ዛሬ የትግራይ ህዝብ ጡት ተቆርጧል በእነዚህ ጁንታዎች። ሌቦች ናቸው እነሱ፣ ሌላ ነገር የላቸው። ህዝብና ህዝብ እያጋደሉ ህዝብና ህዝብ እያስለቀሱ እኛ እናቅልሃለን እኛ እንመርሃለን። አሜሪካና ጣሊያንና ስዊዘርላንድ እኮ ናቸው የእነሱ ልጆች። የትግራይ ህዝብ እዛ ነው ያለው፣ ጣሊያን ነው ያለው። የትግራይ ህዝብ ምን በወጣው ምን ቤት ተሰራለት? የታጋይ ልጅ እግሩ ተቆርጦ እጁ ተቆርጦ አይን ጠፍቶ እኮ ቤት ቁጭ ብለ ዳንሻ የሚባል የታጋዮች መሰብሰቢያ ሆነ እኮ የነበረ አመራሮች እኮ ለራሳቸው ኪስ ማደለብ ያደረጉ እንጂ የትግራይ ህዝብ ደምን ረግጠው። እውነቴን በጣም ነው የማዝነው። የትግራይ እናት እኮ እያለቀሰች ነው።
አቶ ያሬድ ከቦሌ ክፍለ ከተማ የመጡ ሲሆን መንግስት የጀመረውን የህግ ማስከበር ተግባር አግባብ ነው ሲሉ አብራርቷል።
በሀገር መከላከያ ሰራዊታችን ላይ የተፈጠረው ችግር እኔ ምናልባት በታሪክም በጥቁር መዝገብ ላይ ተቀምጦ የሚታሪክ ነው ይል ማስቀመጥ ሰው በተኛበት 20 ዓመታት በላይ ያችን ሀገር ሲያስጠብቅ ነበር ተዋልዶ የኖረ የራሱ ልጅ 18 እና 19 ዓመት አባቱ ወርዬ በግዳጅ ዛሬ ያለንበት የማይመት እጅግ በጣም ለትግራይ የትግራይን ክብር የትግራይን ባህል ማንነትን ያፈነገጠ የትግራይን ምንም ሊመጥ በማይችል ጣናት ይህንን መግለጽ በሚችልበት ሁኔታ የተደረገው አስነዋሪ እኔ በጥሩ ወንጀል መከሰስ ያለበት በአስቸኳይ መንግስት ተገቢውንና አፋጣኝ እርምጃ መወሰድ መቻል አለበት የሚል እምነት አለ።
የአዲስ አበባ ብልጽግና ፓርቲ ኃላፊ አቶ መለስ አለሞ በውይይቱ ላይ እንዳሉት መቀሌ ላይ የመሸገው የህወሓት ቡድን በትግራይ ህዝብ ላይ በርካታ በደሎችን ሲፈጽም እንደነበር አስታውሷል።
በቲፒኤልኤፍ ውስጥ ከፊት ቲፒኤልኤፍን የሚመሩ ሰዎች የህወሓትን ዓላማ የተከፈለውን መስዋዕትነት በተለይ የትግራይ ህዝብ የከፈለውን መስዋዕትነት ወደ ጎን ትተውት በራሳቸው መንገድ ሄደዋል። በራሳቸው መንገድ መሄዳቸው ብቻ አይደለም መልሰው የትግራይ ህዝብ ደግሞ እንደገና ዋጋ እንዲከፍላቸው ሁለተኛ ጊዜ ደግሞ መስዋዕትነት ለማስከፈል ከፍተኛ የሆነ የፕሮፓጋንዳ ስራ ሰርተዋል። ጦርነት ለመፍጠር ጠላት መፍጠር ያስፈልጋል የሚል ብህል፣ ጠላት ለመፍጠር ጥላቻና ጥርጣሬን ማጠናከር የሚል የተለመደ ብዙዎቹ ሞክረውት የተውት ትርፉ ጥፋት መሆኑን በተግባር ያዩበት አስተሳሰብ በሀገራችን በአንደኛው ክፍለ ዘመን ተከስቷል። ስለዚህ ይህንን በደንብ ማጤን ማየት ያስፈልጋል።
አቶ መለስ አክለውም የተደረገለትን ተደጋጋሚ የሰላም ጥሪ በመናቅ አምባገነን ባህሪውንና ተግባሩን ለማስቀጠል የተለያዩ ሙከራዎችን አድርጓል በማለት ህወሓትን ወንጅለዋል። የትግራይ ክልል ግዛዊ አስተዳደር ስራ አስፈጻሚ ኮሚቴ አባል ወይዘሮ ሁሪያ አሊ በውይይቱ ላይ ተከታዩም ብሏል።
ያንን አገር ሉዓላዊነት፣ ደህንነት፣ ሰላም የማስጠበቅ ትልቅ ተልዕኮ አለው፣ ትልቅ ስራ ነው። ስለዚህ ሁሌም ቢሆን በጥበቃ ላይ ነን ማለት ነው። ለሰላማችን ያው ከዚህ በፊት የተፈጠሩት ትርክቶች፣ የተሰሩ ሻጥሮች እኛ ላይ ችግሩ የገፈት ቀማሽ እንድንሆን አድርጎናል። ይህ አይቻልም። ግን በጥቂት ጊዜያት የሚቀረፍና እንደ ሁሌው የትግራይ ህዝብ ከሚወደው የኢትዮጵያ የብሔር ብሔረሰብ በፍቅር የሚኖርበት በሰላም የሚኖርበት ለልማት የሚሰራበት ጊዜ ሩቅ አይሆንም። ስለዚህ እነዚህ አላስፈላጊ ፕሮፓጋንዳዎች አሁንም የሚለቀቁት አሁንም እኔ ነኝ ላንተ ዘብ እኔ ነኝ ላንተ የቆምኩት የሚለውን ነገር ከአእምሯችን አውጥተን ሁላችንም ታጋዮች ነን። ሁላችንም ለመብታችን እንቆማለን። ሁላችንም ለሰላማችን እንቆማለን።
በአዲስ አበባ የሚኖሩ የትግራይ ተወላጆች መከላከያ ሰራዊቱ የትግራይ ህዝብን መቀሌ ከመሸገው የህወሓት ቡድን አፈና ለማላቀቅ እያደረገ ያለውን ተጋድሎ እንደሚደግፉ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
Yeah.
ዳምጣውን ለዘገባው እናመሰግናለን። ከኢትዮጵያ በተለያዩ ዘመናት የተዘረፉ ቅርሶችን የሚያስመልስ ብሔራዊ ኮሚቴ ተቋቋመ። ኮሚቴው በዓለም ዙሪያ ያሉ የሀገሪቱን ቅርሶችን በማጥናት ከሀገራት ጋር በስምምነትና በመግባባት ዓለም አቀፍ የቅርስ ጥበቃ ሕግን ባከበረ መልኩ ለመስራት አላማ እንዳለው የኢትዮጵያ የባህልና የቱሪዝም ሚኒስቴር አስታውቋል። በባህልና በቱሪዝም ሚኒስቴር የሚኒስቴር አማካሪ የሆኑትን አቶ ወርቅነህ አክሊሉን አነጋግሬያቸው ነበር። እንደሚከተለው ተጠናቅሯል። ኢትዮጵያ ባለም ዙሪያ ቅርሶቿ በተለያዩ ሙዚየሞችና የቅርስ ሰብሳቢ ግለሰቦች ዘንድ እንደሚገኙ ባለሙያዎች ይናገራሉ። ይሁንና እነዚህ ቅርሶች በአብዛኛው ከሀገር የወጡት ህጋዊ ባልሆነ መንገድ በዘረፋና በስርቆት ነው። በተለያዩ ጊዜያት ሀገሪቱ ባደረገቻቸው ጥረቶችም የአክሱም ሐውልትን ጨምሮ የነገስታት ዘውድን ማስመለስ የተቻለ ሲሆን፣ ይሁንና ሀገሪቱ በሌሎች ሀገራት ካሏት ቅርሶች ብዛት አንጻርም እነዚህ በጣት የሚቆጠሩና ኢመንት መሆናቸው ይነገራል። ቅርሶቹን በቀጣይነትና በቋሚነት ተከታትሎ ወደ ሀገር ለማስገባት እንደ አትሌት ኃይለ ገብረስላሴ፣ መጋቤ ሐዲስ እሸቱ አለማየሁ፣ መጋቤ ሐዲስ ሮዳስ፣ ዶክተር አባተ ጌታሁን፣ አምባሳደር መሐመድ ድሪርን የመሳሰሉ 19 ታዋቂና ተጽዕኖ ፈጣሪ ሰዎች የተካተቱበት የብሔራዊ ቅርስ አስመላሽ ኮሚቴ በትላንትናው ዕለት ተቋቁሟል። የባህልና የቱሪዝም ሚኒስቴር አማካሪ የሆኑት አቶ ወርቅነህ ኮሚቴው የተቋቋመው በተናጠል ሲሰሩ የነበሩ ስራዎችን በማቀናጀት ውጤታማ ለመሆን ነው ይላሉ።
ኢትዮጵያ የረጅም ዘመን ታሪክ ባህል እና ተፈጥሮ ሀብት ያላት ታላቅ ሀገር ናት። እነዚህ ቅርሶቿ ልጆቿ ተጠብቀው ለዘመናት ተሻግረው እዚህ ደርሰዋል። የሆነ ሆኖ በተለያዩ የታሪክ አጋጣሚዎች እና በተለያዩ ምክንያት የሀገራችን ቅርሶች በተለያየ የዓለም ሀገራት ተበትነው ይገኛሉ። እነዚህም ቅርሶች እንግዲህ በተናጠል ለማምጣት የሚደረገው እንቅስቃሴ ውጤታማ አይደለም እና እሱን ለመፍታት ሲባል በተደራጀ ሁኔታ ድጋፍ እየተደረገ በአንድነት ከመንግስትም ጋር ሆኖ ቅርሶቻችን በያሉበት በሚገባ ተጠንተው ወደ ሀገር እንዲመለሱ ለማድረግ ታስቦ ነው። ዋነኛ ዓላማ ይሄ ነው።
የሚኒስቴር አማካሪ አቶ ወርቅነህ አክሊሉ የኮሚቴው የመጀመሪያ ስራ የሚሆነው የቅርሶቹን አይነት መለየትና የሚገኙባቸውን ሀገራት ማጥናት እንደሆነም ይናገራሉ።
የብሔራዊ ኮሚቴ ብዙ አይነት ስራዎችን ነው የሚሰራው። መጀመሪያ በተለያዩ ሀገራት ውስጥ ያሉ የኢትዮጵያ ቅርሶች በአይነት እና በቦታ በየት ቦታ ይገኛሉ የሚለውን በሚገባ ከተለያዩ አካላት ጋር በመደጋገብ ጥናት ማድረግ ነው። ማጥናትና ያሉበትን ቦታ ማወቅ ነው። ይህንን በሚገባ ከታወቀ በኋላ እዛ ተከትሎ የሚመጣው እነዚህን ቅርሶች ወደ ሀገራቸው የሚመለሱበትን ሁኔታ ከዲፕሎማቲ ማህበረሰቡ ጋር ወይም ከሚሲዮኖቻችን ጋር እና ከወዳጅ ሀገራት ጋር በመመካከር እንዲመጡ አስፈላጊ ጥረት ማድረግ ነው። ከዚህ ባሻገር ምናልባት ቅርሶች ሀገር ለመመለስ በፈቃድና በድርድር የማይሆን ከሆነም ዓለም አቀፍ ሕግን ተጠቅሞ ያስፈልገውን ነገር ሁሉ አድርጎ ቅርሶች ወደ ሀገራቸው እንዲመለሱ የተቻለውን ሁሉ ጥረት ማድረግ ነው። ይህም ቢሆን ደግሞ በዚህ በሀገር ውስጥም በውጭም ሀገር ያሉ እንደዚህ አይነት ቅርሶቻችን ወደ ሀገራቸው መመለስ እንዳለባቸው የሚያምኑ እገዛ የሚሰጡ ቁጭት ያላቸው አካላት ድጋፍ እንዲሰጡ ማስተባበር ነው። እሱም ብቻ አይደለም፣ ክሶች እንግዲህ ከሀገር የሚወጡት አንዳንዶቹ በስጦታ የወጡ አሉ፣ ሌሎቹ ደግሞ ተዘርፈው በጦርነት ጊዜ ተዘርፈው የወጡ አሉ፣ አንዳንዶቹ ደግሞ ተሰርቀው የወጡ አሉ። ስለዚህ እነዚህ ክሶች መንበሱ በኋላ ሁኔታ ይቀመጣሉ፣ ተቀምጠው በፖለቲ ይሸጋግራሉ የሚለውንም በጋራ በመምከር የሚወስን የሚያመቻች ቡድን ቲም ነው ማለት ነው።
ኢትዮጵያ በተለያዩ ጊዜያት ከሀገር የወጡ ቅርሶቿ እንዲመለሱላት ጥያቄ ስታቀርብ ቆይታለች። በተለይም በ2000 ዓ.ም ከ400 በላይ ቅርሶች ወደ እንግሊዝ ሀገር መጓዛቸው ከሚነገርበት መቅደላ ጦርነት ጋር በተያያዘ የተወሰዱ ቅርሶቿ እንዲመለሱላት በሀገር አቀፍ ደረጃ የጠየቀች ሲሆን እስካሁን ድረስም ይሄ ጥያቄ ምላሽ አላገኘም። ይሁንና የዚህ ኮሚቴ መቋቋምና መመስረት እንግሊዝን ጨምሮ የሀገሪቱ ቅርሶች ህጋዊ ባልሆነ ሁኔታ ለተሻገሩባቸው ሀገራት በሙሉ ጥያቄዎችን በተገቢውና በህጋዊ መንገድ በማቅረብ ተከታትሎ ለማስፈጸም እንደሚያግዝ አቶ ወርቅነህ ይናገራሉ።
በሀገራት ደረጃ እንመለከት ብዛት ያላቸው ቅርሶች በእንግሊዝ ሀገር ይገኛሉ። በተለይ ከንግድና ጦርነት ጋር ተያይዞ በዛን ጊዜ የተወሰዱ በርካታ ቅርሶች እንግሊዝ ሀገር ለንደን ከተማም በሌሎችም ቦታዎች እንዳሉ ይህን በተጨባጭ የምናውቀው ነው። በተመሳሳይ በጣሊያን ሀገር በጦርነቱ ወቅት በተለይ ጣሊያን ጦርነት ጊዜ ወሰዱ ከዛም በፊት ወሰዱ ቅርሶች እንዳሉ ይታወቃል። በፈረንሳይም በጀርመንም እንደዚሁም በሩሲያ እስራኤልም በተለያየ ቦታ ከጎረቤት ሀገር ጀምሮ በአረብ ሀገራትም በብዙ ቦታ አሉ። ኮንሰንትሬት ሆነው የሚገኙባቸው ቦታዎች አሉ። ቅድም ያነሳሁት እንግዲህ ጀርመን፣ ፈረንሳይ፣ ጣሊያን አካባቢ ያሉ በዛ ያሉ ቅርሶች እንዳሉ ነው የምናውቀው። ከዚህ በፊት ያመቆቱት የአክሱም ሐውልት ከጣሊያን ወደ ሀገራችን ማስመለስ ተችሎ ነበር። አሁንም በቅርብ ጊዜ ደግሞ ከለንደን እንግሊዝ ሀገር የአፄ ቴዎድሮስ የጸጉር ክፋይ ወደ ሀገሩ እንዲመለስ ተደርጓል። አሁን በቅርብ ጊዜ ደግሞ ተሰልቆ የወጣ ከኔዘርላንድ ሀገር አንድ የጨለቆች ቤተክርስቲያን አክሊል ወደ ሀገር እንዲመለስ ተደርጓል። እና ይሄ እንግዲህ በተበታተነ ሁኔታ ሲሰራ ለጠንደው ክትል እንዳነሳለች ይህንን በተደራጀ አግባብ በመተጋገዝ ውጭም ያለው ዲያስፖራ ወገናችን የኢትዮጵያ ወዳጅ የሆኑ ሰዎችም እዚህም ያለ የመንግስት አካልና ብሔራዊ ኮሚቴው አንድ የሆነው ተጠናከረ ሁኔታ ቅርሶችን ለማስመለስ ነው እንግዲህ ያሳያለን።
አቶ ወርቅነህ ሲያጠቃልሉ በዓለም ዙሪያ ያሉ ኢትዮጵያውያንም በዚህ የቅርስ ማስመለስ ሂደት ላይ በመሳተፍ የሚችሉትን እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቆይታ እያመሰገንን ዝግጅታችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ቪያ ማሪክ በትዊተርም ሃሽታግ ጋቢና ቪን በመጠቀም አድርሱን። ስናስተናግዳችሁ ያመሸነው ትዝታ በላቸው፣ በፕሮግራም አርቶት ኤልያስ አስማረ፣ በቅንብር እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራትና ስመኝሽ የቆየ በዜናዎቹ ነው። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።